ቪዥን ኢትዮጵያ የተሰኘ ነዋሪነታቸው በዩናይትድ ስቴትስ የሆነ የኢትዮጵያውያን ምሁራንና ባለሙያዎች ነጻ ስብሰባ ከኢትዮጵያ ሳተላይት ቴሌቪዥን ኢሳት ጋር በመተባበር የኢትዮጵያና ኤርትራ ወቅታዊ የወደፊት ግንኙነት በሚል ርዕስ ያዘጋጁት ጉባኤ በቅርቡ እዚህ ዋሽንግተን ዲሲ ተካሂዷል። ባለፈው ሳምንት ፕሮግራማችን የህዝብ ግንኙነትን ወደ ላቀ ደረጃ ለማድረስ የኢትዮጵያና የኤርትራ ማህበረሰብ መሪዎች ሚና በሚለው ርዕስ የአራት አስረጃዎችን አስተያየት ባጫጭሩ አሰምተናል። ዛሬ የሀያላን መንግስታትና የአካባቢው ኃይሎች በአፍሪካ ቀንድ ያላቸው ፍላጎት ምንድን ነው የሚለውን እናያለን። አስረጃዎች ቀድሞ በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳይ ረዳት ሚኒስትር ሄርማን ኮን እና የቀድሞው የኢትዮጵያ ዲፕሎማት አምባሳደር ዶክተር ካሳ ከበደ ናቸው። ሰለሞን ክፍሌ ነው በስፍራው የነበረው።
በሁለቱ ሀገሮች መካከል የተፈጠረውንና አሁን ድረስ የቆየውን አለመግባባት ካስከተሉ አበይት ጉዳዮች አንዱ የድንበር ኮሚሽኑ የደረሰበት ውሳኔ ተግባራዊ አለመሆን ነው ይላሉ ሄርማን ኮሆን። ውጥረቶችን አርግቦ ችግሩን ለመፍታት ከሁለት ወራት በፊት ሁለቱንም ወገኖች እንዳነጋገሩም ገልጸዋል ሚስተር ኮሆን።
So I told the Ethiopians, you really must implement this before any discussions take place.
ምንም አይነት ውይይት ከመጀመሩ አስቀድሞ የኮሚሽኑን ውሳኔ ተግባራዊ እንዲያደርጉ ለኢትዮጵያውያኑ ነገርኳቸው። ለምን አስቀድሞ ውይይቱ እንዳይደረግ ፈለግ? መካለሉን ተግባራዊ ካደረግን በኋላ ኤርትራውያኑ ከውይይቱ ይርቃሉ፣ አናምናቸውም። ተመሳሳይ ጥያቄ ለኤርትራውያኑ አቀረብኩኝ። መጀመሪያ ውይይት፣ ቀጥሎ ትግበራ። እነርሱም እንደዚሁ ኢትዮጵያውያኑን አናምንም፣ ምክንያቱም በድርድሩ ወቅት የሚፈልጉትን ነገር ካላገኙ ድንበር መካለሉን ተግባራዊ አያደርጉም።
ያሉበት ሁኔታ እንግዲህ ይህን ይመስላል። አንዱ ሌላውን አያምንም ሲሉም አስረድተው የተባበሩት መንግስታት ድርጅት ኤርትራ በሶማሊያ ላለው ለነውጠኛው ቡድን አልሻባብ እርዳታ ትሰጣለች ሲል በመክሰስ የጣለባት ማዕቀብ ደግሞ ነገሮችን ይበልጥ እንዳወሳሰበ አብራርተዋል ሄርማን ኮሆን።
I've talked to experts on Somalia in the academic field and they said well
ስለ ሶማሊያ የሚያቁ ምሁራንን አነጋግሬያለሁ። ኤርትራውያን ለአልሸባብ በእነርሱ በኩል ገንዘብ በማስተላለፍ ምናልባት ረድተው ሊሆን ይችላል፣ ይሄ ግን በማስረጃ የተረጋገጠበት ጊዜ የለም ነው ያሉኝ። ባለፉት 5 ዓመታት ውስጥም ኤርትራ አልሸባብን እንደምትረዳ ምንም አይነት ማስረጃ ማቅረብ የቻለ ወገን የለም።
የተባበሩት መንግስታት ድርጅት በተለያዩ የዓለም ሀገሮች ላይ የተጣሉ ወይም ሊጣልባቸው የታቀዱ ማዕቀቦችን አስመልክቶ በየዓመቱ እንደሚወያይ ከገለጹ በኋላ ባለፈው ዓመት ጥቅምት 2007 ዓመተ ምህረት ላይ ከ15ቱ የጸጥታው ምክር ቤት አባላት 14ቱ በኤርትራ ላይ የተጣለው ማዕቀብ እንዲነሳ ድጋፍ መስጠታቸውን አስረድተዋል። ድምጽ ያልሰጠችው 15ኛዋና ብቸኛዋ ሀገር ማን ናት? ሄርማን ኮሆን
There was only one country that said we are opposed to lifting sanctions and that was the United States.
ማዕቀቡ እንዳይነሳ የተቃወመችው ብቸኛ ሀገር ዩናይትድ ስቴትስ ናት። ይህ ማለት ምን ማለት ነው? ዩናይትድ ስቴትስ ማዕቀቡን አይነሳም ብላ ከተቃወመች እንደገና ድምጽ እንዲሰጥበትም አይደረግም። ድምጽ ቢሰጥ እንኳን ደግሞ ባላት ድምጽን በድምጽ የመሻር መብቷን ተጠቅማ ውድቅ ታደርጓለች ማለት ነው። ማዕቀቡን አስመልክቶ እንግዲህ የዩናይትድ ስቴትስ አቋም ይህ ነው።
በአጠቃላይ ዩናይትድ ስቴትስ በአፍሪካ ቀንድ ትልቁ ስጋቷ ምንድን ነው ለሚለው ጥያቄም ሰፋ ያለ ምላሽ ሰጥቷል ሄርማን ኮሆን።
Well, the U.S. major interest in the Horn right now is Al-Shabaab.
ዩናይትድ ስቴትስ በአፍሪካ ቀንድ በከፍተኛ ደረጃ ቅድሚያ የምትሰጠው የአልሸባብን ስጋት ማስወገድ ነው። ይሄ ነውጠኛ ቡድን በእርግጥም ስጋት ደቅኗል፣ ምክንያቱም እዚህ አገር ያሉ ሶማሌዎች ወደ አገራቸው ሄደው ከተዋጉ ወደዚህ ተመልሶ አደጋ ሊፈጥሩ ይችላሉ። ስለዚህ በከፍተኛ ደረጃ ቅድሚያ የምንሰጠው ጉዳይ ነው። አልሸባብን ደግሞ ለማሸነፍ በጣም እየሰራች ያለች አገር ኢትዮጵያ ናት። ኬንያ፣ ብሩንዲ እና ዩጋንዳ ያሉበት የአሚሶም ህብረትም አልሸባብን እየተዋጋ ነው። ስለዚህ ዩናይትድ ስቴትስ የኤርትራና ኢትዮጵያን ንትርክ በተመለከተ ገለልተኛ መሆን አልቻለችም።
በዩናይትድ ስቴትስና ኤርትራ መካከል ግንኙነቶችን ያሻከሩ የተለያዩ ነገሮች ሲኖሩ አንዱና የቅርቡ ኤርትራ ወደ ሀገሯ የተመደቡትን የአሜሪካ አምባሳደር አልቀበልም ማለቷ እንደሆነ ያስታወሱት ሄርማን ኮሆን በዛ ምክንያት የተፈጠረውን ሁኔታም ያብራራሉ።
Because the U.S. refused, Eritrea refused to have an American ambassador, President Isaias was not invited.
በዛ ምክንያት ኦባማ እንደ አውሮፓ አቆጣጠር 2014 ዓመተ ምህረት በዋሽንግተን በጠሩት የመሪዎች ጉባኤ ላይ ፕሬዝዳንት ኢሳያስ አፈወርቂ አልተጋበዙም። የኦባማ አስተዳደር ለምን ኢሳያስ እንዳልተጋበዙ ሲጠየቅ የሰጠው መልስም አምባሳደራችንን አልቀበልም በማለታቸው ነው። ስለዚህ የኤርትራና የዩናይትድ ስቴትስ ግንኙነት ጥሩ አይደለም። በመሆኑ ደግሞ ዩናይትድ ስቴትስ ባሁን ወቅት በኢትዮጵያና በኤርትራ መካከል ያለውን ችግር ለመዳኘት ገለልተኛ ሚና ሊኖራት አይችልም።
አድማጮች አሁን ደግሞ በኤርትራ መንግስትና በኢትዮጵያ መንግስት ተቃዋሚ ኃይሎች መካከል ያለው ግንኙነት ወደሚለው ርዕስ ተናጋሪዎች ልለፍ። ሶስት አስረጃዎች ነበሩ የቀረቡት። አንደኛው አምባሳደር ዶክተር ካሳ ከበደ ናቸው። የቀድሞው የኢትዮጵያ ዲፕሎማትና የሰራተኞችና ማህበራዊ ጉዳይ ሚኒስትር በስብሰባው ላይ የሞክለው የለም የኔ ድርጅት ራሴ ነኝ ብለዋል። ወደ 1991 የለንደን ጉባኤ ተመልሰው በሚስተር ሄርመን ኮሆን የተሰጠውን አስተያየት ከተቹ በኋላ በወቅቱ የርሳቸውን ሚና አስረድተዋል።
እኔ የኢሳፓ የውጭ ግንኙነት ኃላፊ ነበርኩኝ። ይሄ ከሻቢያም ከወያኔም ጋር እናደርጋቸው የነበሩ ድርድሮችን በቅርብ እከታተል ነበረ። ከሁለቱም ጋራ በይፋም ማለት ፐብሊሳይዝ የሆኑ ግንኙነቶች አደርገናል። በጥብቅ ምስጢር ደግሞ የተደረጉ ግንኙነቶችም ነበሩ። በጥብቅ ምስጢር የተደረጉትን ግንኙነት አውቃቸዋለሁ። ከአሜሪካ መንግስት ጋራም ስንነጋገር እንደዚሁ በይፋና በምስጢር ነበረ እና በአሜሪካን በኩል የነበረው ትልቁ ችግር ዛሬም ያለው አይነት ችግር ነው። የአፍሪካ ፖሊሲ በተለይ ደግሞ የሆርን ኦፍ አፍሪካ ፖሊሲ በተለይ ደግሞ የኢትዮጵያ መንግስትና ተቃዋሚዎቹን በመመለከት ያለው ፖሊሲ ባለቤቱ ማን ነው በሚነልበት ጊዜ እዚህ ሁለት አካል ነው ያገኘ ነው። ከዛ እንደምታውቁ ሶስተኛ ደግሞ ስውር አካል አለ። ይሄ ሳይ ነው። ሁለቱ አካላት ግን ስቴት ዲፓርትመንትና ዋይት ሃውስ ነበሩ። ዋይት ሃውስ እንግዲህ የናሽናል ሴኩሪቲ አድቫይዘሮቹ ናቸው። እና ዋናው ጉዳዩን ያዙት ናሽናል ሴኩሪቲ ካውንስሉ ስለነበረ እና ሚስተር ኮሆን ከዛ የሚመጣላቸውን መመሪያ ነበር የሚቀበሉት። በሚስተር የሚደረጉት ግንኙነቶች ከናሽናል ሴኩሪቲ ካውንስሉ ጋር ስለነበረ እነሱም የማያውቋቸው ጉዳዮች ነበሩ።
አደራዳሪዎች ከለንደን ጉባኤ በፊት የአሜሪካንን አቋም ወስደው አራት ነጥቦች ያሉት የውሳኔ ሐሳብ አቅርበውላቸው እንደነበር አስታውሰው ከነዚያ አራት ነጥቦች አንደኛው የኤርትራ ጉዳይ ነበር ብለዋል።
እና አሜሪካኖች አቀርበውት የነበረው የኤርትራ ጉዳይ ኤርትራን የኢትዮጵያ ጦር ይልቀቅና ሻዕቢያ ተቆጣጥረው ነጻነቱን ሳያውጅ 3 አመት ይቆይ፣ ከ3 አመት በኋላ በህዝብ ድምጽ በሬፈረንደም ወይ ነጻነቱን ወይ ፌዴሬሽን ወይ አንድነቱን ይምረጥ የሚል ነበር። ቀደም ሚስተር ኮሆን ዋሹ ስል ይህንን እሳቸው ለንደን ላይ እንዳመጡት አድርገው ስለተናገሩ ነው።
ሐሳቡን በወቅቱ ለነበረው የኢትዮጵያ መንግስት ያቀረቡት ኮሆን ሳይሆኑ በዩናይትድ ስቴትስ ብሔራዊ ጸጥታ ካውንስል ውስጥ የአፍሪካ ዳይሬክተር ነበሩ ሲሉ አክለዋል። ዛሬ ያለው ሁኔታ የተለየ እንዳይደለ አብራርተዋል።
እንደው ጉባኤውን ማሳሰብ የምፈልገው በዛሬና በ2016 በሚደረገው ምርጫ መካከል ያለውን ጊዜ ለዝግጅት ለማዋል በውል አስበንበት ብንሰናዳና ተግባራዊ የሆኑትን እንቅስቃሴዎች ወይ ኢምፕሊመንቴሽን ፌዙን ከሚቀጥለው ምርጫ በኋላ ብናረገው የሚል ሀሳብ አለኝ።
አምባሳደር ዶክተር ካሳ ከበደ ሲያጠቃልሉም
ይህን ሀሳብ የማቀርበው ወደንም ጠላንም ዛሬ የእኛ አካባቢ የሆርን ኦፍ አፍሪካ አካባቢ በተለይ የኢትዮጵያም የኤርትራም የሚወሰነው ስቴት ዲፓርትመንት አይደለም፣ ሲአይኤም አይደለም፣ ዋይት ሃውስ ነው። ዋይት ሃውስ ውስጥ ደግሞ ባለቤቱ ሚስስ ሱዛን ራይስ ነች። ሚስስ ሱዛን ራይስ ደግሞ ፐርሰናል የሆነ የግል የሆነ ጠብ አላት ከፕሬዚዳንት ኢሳያስ ጋር። ፕሬዚዳንት ኢሳያስን በዚህ በጦርነቱ ጊዜ ስታነጋግረው ፕሬዚዳንት ኢሳያስ ቴክስት ቡክ ዲፕሎማሲ የሚፈታው ችግር አይደለም ብሏት ነበር። ይሄንን እሷ የወሰደችው በዲፕሎማሲ አልበሰልሽም እንደማለት አድርጋ ነው። ከዛ በኋላ ሱዛን ራይስ እና ፕሬዚዳንት ኢሳያስ አልተገናኙም። ከዛ ተነስታ ለአቶ መለስ ያልተቆጠበ ድጋፍ ሰጣለች። አሁንም ከህዋት መራሽ ዋገዛዝ ጋራ ሚስስ ሱዛን ራይስ እጅግ በጣም የተበቀ ግንኙነት አላት። ፕሬዚዳንት ኦባማ ኢትዮጵያን የጎበኙ ጊዜ ይሄ መንግስት በዲሞክራሲ ነው የተመረጠው የሚለውን ለመናገር እርግጠኛ ነኝ የተገደዱት በሚስስ ሱዛን ራይስ ምክር ነው።
ቪዥን ኢትዮጵያና ኢሳት በጋራ ባዘጋጁት የአንድ ቀን ጉባኤ ላይ የተገኙ ብዛት ያላቸው ሰዎች በኤርትራና ኢትዮጵያ መካከል የህዝብ ለህዝብ ግንኙነቶችን የሚያጠናክሩ ተመሳሳይ ፕሮግራሞች እንዲቀጥሉ አሳስበዋል።